ይህ በምስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርር ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር አምላካችን ሁላችንንም በነበርንበት ስፍራ በሰላም ውስጥ ጠብቆን ለዚህች ለተወደደች ምሽት ደግሞ አድርሶናል። ስሙ እጅግ የተመሰገነ ይሁን። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። በምህረቱ ባለ ጠጋ የሆነ ልዑል እግዚአብሔር አምላካችን ዛሬም ደግሞ ተከታታዩን የመጽሐፈ ኢያሱን ትምህርት እንድንመለከት እነሆ ረድቶናል። በዛሬው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 8 እስከ ምዕራፍ 9 ድረስ ያለውን አንድ ላይ እንመለከታለን ማለት ነው። ከመጽሐፈ ኢያሱ በሚኖርን ክፍለ ጊዜ ሁሉ እንግዲህ ጌታ መንፈስ ቅዱስ በባርኮቱ እንደሚገናኝን ተስፋ ያደረግን ዝማሬን ጋብዛችኋለሁ።
የቀደመው ልጄ በከፍ ያደከው ምነው ድምጽ ተፋ ሁሌ የምሰማው አባቴ አባቴ ትለኝ ነበርከው አዳም መልስልኝ ወዴን ነው ያለኸው አዳም ሆይ ወዴን ወዴ ልፈልግ አቤት በለኝና ለከተል ድምፅህን ምናልባት ባገኝ አዳም ሆይ ወዴን ወዴ ልፈልግ አቤት በለኝና ለከተል ድምፅህን ምናልባት ባገኝ ላንተ ነው በመስቀል የተሰቀልኩኔ እጆቼና እግሮቼ የተወጋው ጎኔ በመስቀል ላይ ሆኜ በፍቅር ጣላለሁ ላንተ ስመጥቼ ላጢአት ሞቻለሁ አዳም ሆይ ወዴን ወዴ ልፈልግ አቤት በለኝና ልከተል ድምፅህን ምናልባት ባገኝ አዳም ሆይ ወዴን ወዴ ልፈልግ አቤት በለኝና ልከተል ድምፅህን ምናልባት ባገኝ ያሳደኩ ልጄ ላይኔ የምትናፍቀኝ ልፈልግ መጣው ድምፅ ቢጠፋብኝ ከኔ የበለጠ አባት የለምና የምወድ ልጄ ቶሎ ወደ እኔና አዳም ሆይ ወዴን ወዴ ልፈልግ አቤት በለኝና ልከተል ድምፅህን ምናልባት ባገኝ አዳም ሆይ ወዴን ወዴ ልፈልግ አቤት በለኝና ልከተል ድምፅህን ምናልባት ባገኝ።
ስለዚህ ዝማሪ እግዚአብሔር እየተመሰገነ ይሁን። በዝማሪውም ያገለገለንን ወንድማችንን ግዛቸውን እግዚአብሔር አብዝቶ ይባርከው። እናመስግን። ጌታችንና መድኃኒታችን ኢየሱስ ክርስቶስ እዚህ ጊዜ ደግሞ እኔ ጸል ያለው ጌታዬ፣ ወገኖቼ በራዲዮናቸው ዙሪያ ተሰብስበው አንተን ተስፋ አድርገው አንተን ተማምነው ካንተም ጌታዬ የሚገኝን በረከትሽ ተውቀርበዋል። አቤቱ እግዚአብሔር አባቴና አምላኬ ሆይ ያንዳንዳቸውን እንደ መሻታቸው እንድትገናኛቸው ቃልህንም ደግሞ እግዚአብሔር ሆይ እንድትመግባቸው ለዘላለማዊም መንግሥት ደግሞ እግዚአብሔር ሆይ ለአንተ ለታላቁ ክብር ጌታዬ ሆይ የሚሆነውን እዚህች ምድር ላይ ሲመላለሱ በውጣ ወረዳቸው ሁሉ የሚረባቸውን የቃልህን ምግብ እንድትመግባቸው ጸልያለሁ። እግዚአብሔር ሆይ እኔንም ባሪያህን በዚህች ስፍራ አስበኝ። ያንዳንዳችንን በዚህ ሥራ ላይ የተሰማራነውን ራዲዮናቸው ዙሪያ የተሰበሰቡትን ወንዶችና ሴቶች ባሪያዎችንም ሁሉ እግዚአብሔር ሆይ በቸርነትህና በምሕረትህ እንድትገናኘን እለምንሃለሁ። የሚኖረንን ጊዜ ሁሉ ባርክልን። በወደድከውና ባጸደቅከው
በአንድ ልጅ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ስትል አሜን። አድማጮች በዛሬው ምሽት ክፍለ ጊዜያችን ደግሞ እግዚአብሔር ረድቶን አብረን የምንመለከተው የምዕራፍ 8ን ትምህርትና የምዕራፍ 9ን ክፍል ይሆናል። እስቲ መጽሐፍ ቅዱሶቻችሁን አስቀድማችሁ መጽሐፈ ኢያሱ ምዕራፍ 8ን አውጡ። መጽሐፈ ኢያሱ ምዕራፍ 8ን ተመልከቱ። የዚህ የመጽሐፈ ኢያሱ ምዕራፍ 8 አብይ ሐሳቡ የጋይ ድል መመታት የሚል ጻፍ አደረጋችኋቸው። የመጽሐፈ ኢያሱ ምዕራፍ 8 አብይ ሐሳቡ የጋይ ድል መመታት የሚል ይሆናል። አድማጮች እስራኤላውያን ጋይ በሚባል ቦታ ድል እንደተመቱና ለመሸነፋቸው ምክንያቱ በሰፈር ውስጥ የተደረገው ኃጢአት እንደሆነ ከምዕራፍ 7 ተመልክተናል። አሁን ለተፈጸመው ኃጢአት መፍትሄ ተገኝቶለታል። ስለዚህ እግዚአብሔር ድል ሊሰጣቸው ነው። አሁን እስቲ በጋይ ስለተገኘው ድል ቀጥለን እንመልከት። እግዚአብሔርም ኢያሱን ቁጥር 1ን ተመልከቱ። አትፍራ፣ አትደንግጥ፣ ሰልፈኞችን ሁሉ ካንተ ጋር ውሰድ፣ ተነስተህም ወደ ጋይ ውጣ። እይ የጋይን ንጉሥ ሕዝቡንም ከተማውንም ምድሩንም በእጅ ሰጥቻለሁ ይላል። ጋይን በቁጥጥር ስር ለመዋል በሚደረገው ዘመቻ ሰልፈኞች ሁሉ እንዲዘምቱ እግዚአብሔር መናገሩን እናስተውል። ቀደም ብለን እንደተመለከትነው ጋይ ስጋን ትወክላለች። ይህንን ባለፈው ክፍለ ጊዜ ትምህርታችን ተመልክተናል። ጋይ ስጋን ትወክላለች። ስጋ አሉን ከምንላቸው ጠላቶች ሁሉ ወዳጆቼ የከፋ ነው። ልብ በሉ፣ ስጋችን አሉን ከምንላቸው ጠላቶች ሁሉ የከፋ ነው። ስለዚህም ድል የምናደርግበት ኃይል ያስፈልገናል። ቁጥር 2ንኒ በኢያሪኮና በንጉሷ እንዳደረግ እንዲሁ በጋይና በንጉሷ ታደርጋለህ። ምርኳንና ከብቷን ግን ለራሳችሁ ትዘርፋላችሁ። ከከተማይቱም በስተኋላ ድብቅ ጦር አስቀምጣለሁ። በኢያሪኮ ጦርነት ከሚገኘው ምርኮ ህዝቡ ምንም ነገር ለራሳቸው እንዳይወስዱ ታዘው እንደነበር ታስተውላላችሁ። አሁን ግን ያገኙትን ነገር ሁሉ እንዲወስዱ ሲያዛቸው እንመለከታለን። ለምን ነበር እንደዚህ የተደረገው? ኢያሪኮ ያባለ ዘር በሽታዎች የተስፋፉባት ከተማ ነበረች። አስተዋላችሁ? ኢያሪኮ በዚያን ሰዓት ያባለ ዘር በሽታዎች የተስፋፉባት ከተማ ነበረች። ሙሴ በሽታን ስለሚያመጡ ጀርሞች ባያውቅም እግዚአብሔር ግን ያውቃል። ወዳጆቼ ጋይን ድል ለማድረግ ድብቅ ጦር ማዘጋጀት እንዳለበት እግዚአብሔር ለኢያሱ የተናገረውን ሲቀጥለን እንመልከት። ከቁጥር 3 እስከ 7 ያለው ረጋ ብለን አንድ ላይ እንመልከት። ኢያሱም ሰልፈኞቹም ሁሉ ወደ ጋይ ሊወጡ ተነሱ። ኢያሱም ጽኑዓን ኃያላን የሆኑትን 30 ሺህ ሰዎች መረጠ። በሌሊትም ሰደዳቸው፣ እንዲህም ብሎ አዘዛቸው፣ እነሆ ከከተማይቱ በስተኋላ ተደበቁ፣ ከከተማይቱ አትራቁ፣ ሁላችሁም ተዘጋጁ። እኔ ከኔም ጋር ያለው ሕዝብ ሁሉ ወደ ከተማይቱን ቀርባልን፣ እኛንም ሊገናኙ እንደ ፊተኛው በወጡ ጊዜ ከፊታቸው እንሸሻለን። እናንተም ከተደበቃችሁበት ስፍራ ተነሱ፣ አምላካችሁም እግዚአብሔር እርሷን በእጃችሁ አሳልፎ ይሰጣልና ከተማይቱን ያዙ ይላል። ይህን ክፍል እያነበብን ወደ ፊት ስንቀጥል ኢያሱ ባቀደው መሠረት እንደ ተሳካላቸውና ጋይ የተባለችው ከተማም በእስራኤላውያን እጅ እንደ ወደቀች እንመለከታለን። ጋይ ስጋን የምትወክል እንደ መሆኗ መጠን ከዚህ የምናገኘው ታላቅ መንፈሳዊ ትምህርት አለ። በመጀመሪያ ጠላታችንና ያለውን ኃይል ማወቅ አለብን። አስተዋላችሁ? በመጀመሪያ ጠላታችን ያለውን ኃይል ማወቅ አለብን። የገዛ ራሳችን ጠላት እኛው ራሳችን ነን ወገኖች። አንዳንድ ሰዎች እንደዚያ እንዳደርግ ያደረገኝ ሰይጣን ነው ሲሉ ይሰማሉ ወይም ደግሞ ይደመጣሉ። እንደ እውነቱ ከሆነ ግን አብዛኛውን ጊዜ ኃጢአት የምንሰራው በገዛ ስጋችን ነው። በሁለተኛ ደረጃ የተሸነፍንበትን ምክንያት መገንዘብ አለብን። አስተዋላችሁ? በሁለተኛ ደረጃ ደግሞ የተሸነፍንበትን ምክንያት ዘወትር መገንዘብ መቻል አለብን። በዋነኛነት ደረጃ ለመሸነፋችን ምክንያቱ በራሳችን ችሎታ መታመናችን ነው። ይህንን ጻፉ። ዋናው ወይም ደግሞ በዋነኛነት ደረጃ ለመሸነፋችን ምክንያቱ እኛ በራሳችን ችሎታ ስለምንታመን ነው። ጋይን ድል አድርገን ለመያዝ የሚያስፈልጉን 2 ወይም 3000 ሰዎች ብቻ ናቸው በማለት ሰላዮቹ ለኢያሱ መክረውት እንደነበር እናስታውስ። ስጋ በቀላሉ የሚሸነፍ ይመስለናል ወዳጆቼ። ለዚህም በራሳችን ኃይል እንደገፋለን። ሐዋርያው ጳውሎስ የራሱን ስጋ በተመለከተ እኔ ምንና ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል ነበር ያለው። ሮሜ ምዕራፍ 7 ቁጥር 24ን ተመልከቱ። ሮሜ 7 ቁጥር 24ን ልብ ይሏል። ወገኖቼ እኔና እናንተ ስጋችንን መቆጣጠር አንችልም። ስጋን መቆጣጠር የሚቻለው የእግዚአብሔር መንፈስ ብቻ ነው። በጣም የሚያሳዝነው ግን ብዙዎች በራሳቸው ጥረትና ጉልበት ስጋን ድል ለማድረግ የሚያደርጉት ሙከራ ነው። ስጋን ወይም ኃጢአተኛ ባህሪያችንን መግራት አንችልም። ስጋን መቆጣጠር የሚችለው መንፈስ ቅዱስ ብቻ ነው። አስተዋላችሁ? ስጋን መቆጣጠር የሚቻለው መንፈስ ቅዱስ ብቻ ነው። ክርስቶስ የሞተው ለዚህ ኃጢአተኛ ባህሪ መፍቴ ለማስገኘት ጭምር እንጂ ለደህንነታችን ብቻ አይደለም። ከሰው ባህሪ ደካማነት የተነሳ ሕግ ሊያደርገው ያልቻለውን እግዚአብሔር አድርጎታል። እግዚአብሔር የገዛ ልጁን በኃጢአት ሥጋ ምሳሌ ላከ። ሮሜ ምዕራፍ 8 ቁጥር 3ን ተመልከቱ። ሮሜ ምዕራፍ 8 ቁጥር 3 ይህም ማለት ኢየሱስ ወደዚህ ምድር የመጣው ደህንነትን እንድናገኝ ብቻ ሳይሆን ባሮጌው የሥጋ ባህሪ ላይ እንዲፈረድበትም ጭምር ነበር ማለት ነው። ክርስቶስ የሞተው በእኔና በእናንተ ኃጢአት ምክንያት ነው። ክርስቶስ ቅጣታችንን ባይቀበልልን ኖሮ መንፈስ ቅዱስ በውስጣችን አይኖርም ነበር። ዋጋው ከተከፈለና ኃጢአተኛው ባህሪያችንም ከተፈረደበት በኋላ ግን በሽንፈታችን ፈንታ ድል እንዲሰጠን መንፈስ ቅዱስ በውስጣችን መኖር ይጀምራል። ሐዋርያው ጳውሎስ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ገላትያ ምዕራፍ 2 ቁጥር 20ን ተመልከቱ። ገላትያ ምዕራፍ 2 ቁጥር 20 በመንፈስ ቅዱስ ኃይል ካልተደገፍን በስተቀር ወዳጆቼ ሥጋን ማሸነፍ ከቶ አንችልም። ኢያሱ በረከትና መርገምን አነበበ። እስቲ ይህንን ከቁጥር 30 እስከ 32 ያለውን ስፍራ እንመልከት። በዚያን ጊዜም ኢያሱ በጌባል ተራራ ላይ ለእስራኤል አምላክ ለእግዚአብሔር መሠዊያን ሠራ። የእግዚአብሔር ባሪያ ሙሴ የእስራኤልን ልጆች እንዳዘዘ በሙሴ ሕግ መጽሐፍ እንደ ተጻፈው መሠዊያው ካልተወቀረና ብረት ካልነካው ድንጋይ ነበር። በእርሱ ላይ ለእግዚአብሔር የሚቃጠለውን መሥዋዕት ሰዋ። የእስራኤልም ልጆች ሲያዩ በዚያ ስፍራ በድንጋዮች ላይ የሙሴን ሕግ ጻፈባቸው ይላል። ጋይን ድል ካደረጉ በኋላ ኢያሱ በጌባል ተራራ ለእስራኤል አምላክ ለእግዚአብሔር መሠዊያ እንደ ሠራ ከዚህ ክፍል እንመለከታለን። ከዚያ በኋላ እስራኤላውያን ሙሴ ያዘዛቸውን ሁሉ አደረጉ። ኢያሱም በረከቶችንና መርገሞችን አነበበላቸው። ከቁጥር 34 እስከ 35 ያለውን ደሞኒ ከቁጥር 34 እስከ 35 ያለውን ስፍራ ተመልከቱ። ከዚያም በኋላ በሕጉ መጽሐፍ እንደ ተጻፈ ሁሉ የሕጉን ቃሎች ሁሉ በረከቱንና እርግማኑን አነበበ። ኢያሱም በእስራኤል ጉባኤ ሁሉ በሴቶቹም በሕፃናቱም በመካከላቸውም በሚኖሩት መጻተኞች ፊት ሁሉን አነበበ እንጂ ሙሴ ካዘዘው አንዲት ቃል አላስቀረም ይላል። የሙሴ ሕግ በሙሉ እንደ ተነበበ ከዚህ ክፍል እንረዳለን። የተነበበው ግማሹ ወይም ጥቂቱ አልነበረም። ይህ እስራኤል በምድሪቱ የሚተዳደሩበት ሕግ ሲሆን እግዚአብሔር ቃል ኪዳኑን ያጸና ዘንድ ከእነርሱ የሚጠበቀውንም ሁሉ ማወቅ ነበረባቸው። እንግዲህ በጌታ የተወደዳችሁ አድማጮቻችን የመጽሐፈ ኢያሱ ምዕራፍ 8 ትምህርታችን በዚህ ላይ ያበቃል። ከዚህ በመቀጠል ደግሞ ወረቴ የማያውቀውንና የማይነካካውን አምላካችንን እንዲህ ይላልን በዚህ ዝማሬ እናመጋግሰው። ወረታ ያውቀው ጌታዬ ስለአለም ትራኛዬ የልቤና Let's go, man. እግዚአብሔር ስለዚህ ዝማሬ የተመሰገነ ይሁን። እንደ እግዚአብሔር የሰውን ምስጢር የሚያዳምጥ የሰውንም ገበና የሚከት እንደርሱ ያለ ታላቅ አምላክ የለም። እግዚአብሔር የተመሰገነ ይሁን። በዝማሬውም ያገለገለንን ወንድማችን ደረጀ ከበደን እግዚአብሔር በኑሮውና በአገልግሎቱ አብዝቶ ይባርከው። እንግዲህ አድማጮች አሁን በመቀጠል ደግሞ የመጽሐፈ ኢያሱ ምዕራፍ 9 ለትምህርት እናቀርብላችኋለን። የዚህ መጽሐፈ ኢያሱ ምዕራፍ 9 አብይ ያሳቡ ከገባኦናውያን ጋር የተደረገ ስምምነት የሚል ይሆናል። የመጽሐፈ ኢያሱ ምዕራፍ 9 አብይ ያሳቡ ከገባኦናውያን ጋር የተደረገ ስምምነት የሚል ነው። ወዳጆቼ ኢያሱ የተስፋይቱን ምድር እጁ ለማግባት ባደረገው እንቅስቃሴ 3 ኃይለኛ ጠላቶች ገጥመውታል። አስተዋላችሁ? ኢያሱ የተስፋይቱን ምድር በእጁ ለማስገባት ባደረገው እንቅስቃሴ 3 ኃይለኛ ጠላቶች አጋጥመውታል። እነርሱም ኢያሪኮ፣ ጋይና ገባኦናውያን ናቸው። ልድገምላችሁ። እነርሱም ኢያሪኮ፣ ጋይና ገባኦናውያን ናቸው። እነዚህ የኢያሱ 3 ጠላቶች 3ቱን የክርስቲያን ጠላቶች ይወክላሉ። የኔና የናንተን ማለት ነው። አስተዋላችሁ? አሁን የተጠቀስኩላችሁ ኢያሪኮ፣ ጋይና ገባኦናውያን የክርስቲያን ጠላቶችን ይወክላሉ። ኢያሪኮ ዓለምን ትወክላለች። ልብ በሉ። ኢያሪኮ ዓለምን ትወክላለች። ጋይ ስጋን ትወክላለች። ጋይ ስጋን ትወክላለች። ገባኦናውያን ደግሞ ሰይጣንን ይወክላሉ። አስተዋላችሁ? ገባኦናውያን ደግሞ ሰይጣንን ይወክላሉ። ኢያሱ የተጠቀመበት ስልት በመጀመሪያ በምድሪቱ መካከለ የነበረችውን ኢያሪኮን መቆጣጠርና ከዚያ በኋላ ደግሞ በስተሰሜን ምስራቅ ያለችውን ጋይን መቆጣጠር እንደነበር ታስታውሳላችሁ። በስተደቡብ ደግሞ የተባበረው የገባኦናውያን ህዝብ ይገኛል። መረዳት እንደሚቻለው ቀጥሎ የሚያዘው የነርሱ ስፍራ ቢሆንም ወደፊት እንደምንመለከተው ገባኦናውያን በጣም ብልሆች ነበሩ። እስቲ ከቁጥር 1 እስከ 2 ያለውን ስፍራ አንድ ላይ እናንብብ። እንዲህም ሆነ በዮርዳኖስ ማዶ በተራራማው በቆላውም በታላቁ ባህር ዳር በሊባኖስ ፊት ለፊት የነበሩ ነገስታት ሁሉ ኬጥያዊ፣ አሞራዊም፣ ከናናዊም፣ ፈርዚያዊም፣ ኤውያዊም፣ ኢያቡሳዊም ይህን በሰሙ ጊዜ ኢያሱንና እስራኤልን ሊወጉ አንድ ሆኖ ተሰበሰቡ ይላል። እስራኤልን ለመቋቋም ኃይል እንዲያገኙ እነዚህ ነገስታት አንድነት ለመፍጠር አላማ ነበራቸው። ይሁን እንጂ በማናውቀው ምክንያት የሚፈልጉትን አንድነት መፍጠር አልቻሉም። የወራሪውን የእስራኤልን ሰራዊት ግስጋሴ መግታትም አልቻሉም። ምናልባትም ገባኦናውያን ከዚህ ህብረት የወጡበት አንዱ ምክንያት ይህ ሳይሆን አይቀርም። የእነርሱ ዓላማ ከእስራኤል ጋር ስምምነት መፍጠር እንጂ መዋጋት አልነበረም። ከቁጥር 3 እስከ 9 ያለውን ደግሞ ረጋ ብለን አንድ ላይ በማስተዋል እንመልከት። የገባኦን ሰዎች ግን ኢያሱ በኢያሪኮና በጋይ ያደረገውን በሰሙ ጊዜ እነርሱ ደግሞ ተንኮል አደረጉ። ለራሳቸውም ስንቅ ያዙ። በአህዮቻቸውም ላይ አሮጌ አይበትና ያረጀና የተቀደደ የተጠቀመም የጠጅ አቁማዳ አጫኑ። ያረጀ የተጠቀመም ጫማ በእግራቸው አደረጉ። አሮጌም ልብስ ለበሱ። ለስንቅም ያዙት እንጀራ ሁሉ እየደረቀና የሻገተ ነበር። ኢያሱም ወደ ሰፈረበት ወደ ጌልጌላ ሄደው ለእርሱና ለእስራኤል ሰዎች ከሩቅ አገር መጥተናል፣ አሁንም ከእኛ ጋር ኪዳን አድርጉ አሉ። የእስራኤልም ሰዎች ኤዋውያንን ምናልባት በመካከላችን የምትቀመጡ እንደሆነ እንዴት እስከናንተ ጋር ቃል ኪዳን እናደርጋለን አሏቸው። ኢያሱንም እኛ ባሪያዎች ነን አሉት። ኢያሱም እናንተ እነማን ናችሁ? ከወዴትስ መጣችሁ አላቸው። እነርሱም አሉት፣ ከአምላክ ከእግዚአብሔር ስም የተነሳ እጅግ ከራቀ አገር ባሪያዎች መጥተናል፣ ዝናውንም በግብጽ የሚያደረገውን ሁሉ ሰምተናል አሉት ይላል። ወዳጆቼ፣ ገባዖናውያን በጣም ብልጦችና አስተዋዮች ሰዎች ነበሩ። የነበሩት ከኢየሩሳሌም ጥቂት ማይሎች በሚርቅ ስፍራ ቢሆንም ከሩቅ ቦታ የመጡ የሕዝብ ተወካዮች እንደሆኑ አድርገው ነበር ራሳቸውን ያቀረቡት። እውነተኛና የአምላክን ለማምለክ እንደሚፈልጉ ለኢያሱ ነገሩት። ያረጀ ስልቻዎቻቸውን፣ የተቀደዱና የተጠቀሙ ጫማዎቻቸውን፣ ልብሶቻቸውን፣ የሻገቱ እንጀራዎቻቸውን አሳዩት። ይህን ሲያዩ ኢያሱ እውነትም እነዚህ ሰዎች ከሩቅ ስፍራ መጥተዋል ሲል አሰበ። የዚያን አካባቢ ሰዎች ፈጽሞ እንዲያጠፉ ከእነርሱም ጋር ምንም አይነት ስምምነት እንዳያደርጉ እግዚአብሔር እስራኤላውያንን አዟቸው ነበር። ይህን ልብ እንድትሉ እፈልጋለሁ። ምንም እንኳ የኢያሱ ፍላጎት ለእግዚአብሔር መታዘዝ ቢሆንም ከገባዖናውያን ጋር ስምምነት በማድረጉ ከፍተኛ ስህተት ፈጽሟል። ይህን ስምምነት ከማድረጋቸው በፊት ኢያሱም ሆነ እስራኤላውያን የእግዚአብሔርን ፈቃድ አልጠየቁም። እንደምታስታውሱት ኢያሪኮ የዓለም ምሳሌ ናት ብለናል። ዓለምን እንዴት ነው ማሸነፍ የሚቻለው? ዓለምን ማሸነፍ የሚቻለው በእምነት ነው። ጋይ ደግሞ የሥጋ ምሳሌ ነው። ሥጋን ማሸነፍ የሚቻለው እንዴት ነው ልትሉኝ ትችላላችሁ። ደካማነታችንን ተገንዝበን ኃጢአታችንን በመናዘዝ በእኛ ውስጥ ሆኖ የእግዚአብሔር መንፈስ ድል እንዲያደርግ በመፍቀድ ነው። ከዚህም በላይ ጋይን ሰጣችኋለሁ ያለው እግዚአብሔር እንደነበር ማስታወስ አለብን። አሁን ደግሞ ስለ ሦስተኛው ጠላታችን ማለትም ስለ ገባዖናውያን እንመለከታለን። ገባዖናውያን የሰይጣን ምሳሌዎች ናቸው። ከአዲስ ኪዳን መጻሕፍት አንዱ የሆነው የኤፌሶን መልእክት በብዙ መልኩ ከመጽሐፈ ኢያሱ ጋር ስለሚመሳሰል አንዳንድ ነገሮችን በንጽጽራዊ መልካቸው ለመመልከት እንሞክራለን። የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ኤፌሶን ምዕራፍ 6 ቁጥር 11 ልብ በሉ። ኤፌሶን ምዕራፍ 6 ቁጥር 11 እስራኤላውያን ስለ ገባዖናውያን መጠንቀቅ እንደነበረባቸው ሁሉ ዛሬም ክርስቲያኖች ከሰይጣን ተንኮል መጠንቀቅ አለባቸው። ምክንያቱም መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሠራዊት ጋር ነው እንጂ ይላል። ኤፌሶን 6 ቁጥር 12ን ተመልከቱ ቀጥላችሁ። ኤፌሶን 6 ቁጥር 12 እውነተኛ ጠላታችን መንፈሳዊ ጠላት ነው እንጂ በሥጋና በደም የሚገለጥ ጠላት አይደለም፣ እርሱም ሰይጣን ነው። ዛሬ ግን ምን ያህል ክርስቲያኖች ናቸው ይህን ጠላት ለይቶ የሚያውቁት? ሥራው ምንድን ነው? ሥራው ተንኮሉን እንድንቀበለው ማድረግ ነው። ሰይጣን የሚያስታቸው ሰካራሞችንና ያደገኛ ጽሱሰኞችን ብቻ አይደለም ወዳጆቼ፣ ቤተ ክርስቲያን ውስጥም ሥራ አለው። ሃይማኖተኛ ሆኖ ይቀርባል። በጣም ተንኮለኛ ስለሆነ ብዙ ክርስቲያኖችን እንኳ በቀላሉ ያስታል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11ን ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11ን ልብ ይሏል። በሰይጣን እንዳንታለል የሱን ሐሳብ አንስተውምና ይላል። በጣም የሚያሳዝነው ግን እኔና እናንተ የሰይጣንን ተንኮል በሚገባ የተረዳን አይመስለኝም። ይህን ጠላት እንዴት ነው ማሸነፍ የምንችለው? ያዕቆብ ምዕራፍ 4 ቁጥር 7 እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል ይላል። በመጀመሪያ ደረጃ ለእግዚአብሔር መገዛት አለብን ወዳጆች፣ አስተዋላችሁ? በመጀመሪያ ለእግዚአብሔር መገዛት አለብን። በዚህ ባለንበት ዘመን ምንኛ ወደ እርሱ መቅረብና ለእርሱ መገዛት ይኖርብን ይሆን? እኛን አማኞችን ለማጥመድ ሰይጣን የተንኮል ወጥመዱን ይዘረጋል። እውነቱን ለመናገር የክርስቲያኖች አለማስተዋል ይገርመኛል። በቀላሉ ይታለላሉ፣ በቀላሉም ይስታሉ። በሃይማኖት ሽፋን ገንዘብ የሚያግበሰብሱ ሰዎች ለምን እንደ በዙና ለምን እንደ ተሳካላቸው ታውቃላችሁን? ምክንያቱም ተገቢውን ምርመራ ሳያደርጉ ክርስቲያኖች በገንዘብ ስለሚደግፏቸው ነው። ዲያብሎስን ግን መቃወም አለብን። ምንም እንኳ ገባዖናውያን ጎረቤቶቻቸው እንደሆኑ ቢያውቁም እስራኤላውያን ከእነርሱ ጋር ያደረጉትን ቃል ኪዳን እስከ መጨረሻው አክብረዋል። አለቆችም ሁሉ ለማኅበሩ ሁሉ በእስራኤልም አምላክ በእግዚአብሔር ምለንላቸዋል። ስለዚህም እነካቸው ዘንድ አይገባንም። ስለማልንላቸው ማላ ቁጣ እንዳይወርድብን ይህንን አድርግባቸው በሕይወትም እንተዋቸው አለዋቸው ይላል። ኢያሱ ምዕራፍ 9 ከቁጥር 19 እስከ ያለውን ስፍራ ተመልከቱ። የገቡትን ቃል ማፍረስ አልፈለጉም። ምን ጊዜም ቢሆን ወዳጆቼ የገባነውን ቃል ማክበር አለብን። እግዚአብሔርም ይህን ከኛ ይጠብቃል። አንዳንዶች ግን እነዚህ ሰዎች ቃላቸውን የጠበቁት ያልሰለጠኑ ስለሆኑ ነው ይላሉ። ወገኖቼ ሰው ቃሉን ስላከበረና ታማኝ ስለሆነ አልሰለጠነም ይባላልን? እኔ የነዚህ ሰዎች አስተሳሰብ ብዙውን ጊዜ ይገርመኛል። አለቆቹም እንደተናገሯቸው ለማህበሩ ሁሉ እንጨት ቆራጮች ዋቀጂዎች ሆኑ። በዚያም ቀን ኢያሱ ለማህበሩ በመረጠውም ስፍራ እስከዛሬ ድረስ ለእግዚአብሔር መሠዊያ እንጨት ቆራጮችም ዋቀጂዎችም አደረጋቸው የሚለውን ቃሉን ደግሞ ከኢያሱ ምዕራፍ 9 ከቁጥር 21 እስከ 27 ባለው ስፍራ እናገኛለን። እንግዲህ ተከበራችሁ አድማጮቻችን የዛሬው ምሽት ጥናታችን በዚሁ ላይ አበቃ። በነገው ምሽት ክፍለ ጊዜያችን ደግሞ ቀጣዩን ምዕራፍ ይዘንላችሁ እንቀርባለን። እስከዚያው ድረስ ሰላም ነው።
I'm going to go to the hospital.